አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዞትር ሰላምታችንን ያስቀደም የኢትዮጵያ አንድነት ሬዲዮ የዛሬ የመስከረም 8 2009 ዓ.ም ተመረተ ወይንም እንደ አውሮፓውያን አቆጣጠር የሰብተምበር 18 2016 ቅንብራችንን ይዘን ቀርበናል። በቅድሚያ በየ15 ቀኑ እየተጋጀ የሚቀርበው ከታሪክ ማህደር ይቀርብና በመቀጠልም አንድ መልእክት የሰላማዊ ሰልፍ ጥሪ ይደመጣል። ከዚያም ከሁለት እንግዶች ጋር ይቃለመት ይግዜ ኖረናል። ለውይይቱ የጋበዝናቸውን እንግዶች ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
የታሪክ ማህደር አድማጮቻችን እንደምን ከረማችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍለ ጊዜ ተታሪክ መዝገብ ለመሆኑ አማራ ማን ነው በሚል አርስት በኃይሌ ላሬቦ ዶክተር የቀረበ ጽሑፍ ክፍል አንድን ይዘንላችሁ ቀርበናል። ተታሪክ መዝገብ ለመሆኑ አማራ ማን ነው? ኃይሌ ላሬቦ ዶክተር። ዛሬ በስልጣን ላይ ያለው የወያኔ መንግስት አማራ በተባለው ህብረተ ሰብ ላይ ብዙ ግፍና አመጽ እንደፈጸመና እንዳስፈጸመ ይነገራል። በህብረተ ሰው ላይ ተፈጸሙ ተተባሉት ድርጊቶች አብዛኞቹ በስዕል የተቀረጹ ለሰው መብት በቆሙ ባስተማማኝ ብሔራዊና ዓለም አቀፍ ድርጅቶች ተነማስረጃቸው የተጠናከሩ እሙን በሆኑ የአይን ምስክሮች የተደገፉ ስለሆኑ ጉዳዩን ማስተባበሉ ተመደናቆር ውጪ ሌላ ትርፍ አይኖረውም። የግፎቹንስ ኢሰባዊነትና ያፈጻጸማቸውንም የአውሬነት ጠባይ ተመዘግነን አልፎ መልካም ልቦና ያለው ተመልካችም ሆነ ሰሚ መንግስት ነን ባዮቹ የወያኔ ገዦች በጀርመንና በኢጣሊያን ምድር ተታዩት ተናዚና ተፋሺስት መንግስታት መሪዎች በምን ይለያሉ ብሎ ለመጠየቅ ይገደዳል በማለት ኃይሌ ላሬቦ ጽሑፋቸውን ይከፍታሉ። በበኩሌ ጥላቻው ተየት መጣ ብዬ አውጥቼ አውርጄ ማሰላሰል ተጀመርኩ አመታት ቆጥሬ ያለሁም ይላሉ ኃይሌ ላሬቦ። እድል ገጥሞኝ ተብዙ የኢትዮጵያ ህብረተሰብ ጋር ኑር ያለሁ አድግ ያለሁ ስለዚህ ፍንጭ ይሰጠኝ ይሆናል በማለት ወደ ልጅነት ህይወቴ ወደ ኋላ ተመልሼ ነገሮቹን በአይነ መንጽር ሳይነሳሰላስል ብዙ ጊዜ ተመላልሰው ፊቴ የሚደነቁብኝ የሚደቀኑብኝ ሁለት ገጠመኞች አሉ። አንደኛው በሰሜን ሸዋ ደብረ ብርሃን ተምትባል ከተማ በ30 ኪሎ ሜትር ያህል ርቀት የምትገኝ መንዲዳ የተባለች መንደር አለች። በአንድ የጣሊያን መሐንዲስ ለህንጻ ሥራ ተቀጥረው ተሰሜን የመጡ ሠራተኞች በአካባቢው ዘመናዊ ምግብ ቤት ስላልነበረ ብዙ ጊዜ የሚመገቡት ተማሪዎች ጋር ነበረ። የቀረበውን ምግብ ሁሉ ተበሉ በኋላ ጠላ ብቻ መተው ልማዳቸው ሆኖ ስለነበር በቦታው የነበረው አስተናጋጅ ነገሩ ገርሞት አንድ ቀን ምክንያቱ ሲጠይቃቸው አላንዳች ማፈር አማሮች ናቸው አሉን። አማራ ቂጥኝ ያለውና እንዳይተላለፈባችሁ ምንም አይነት መጠጥ ቢሰጣችሁ እንዳትጠጡ ተብለን ስለተመከረን ፈርተን ነው ብለው መልስ ሰጡ ይላሉ ኃይሌ ላሬቦ። ሌላው ባስመራ ከተማ ባንዳንድ መምህራን አነሳሽነት ተማሪዎቹ እነዚህን አማሮች አታናግሯቸው ተብለው ስለተመከሩ ተደቡብ የሄድነው በመጀመሪያ አመት ምንም ብንጥር ጓደኛ ማፍራት ከባድ ሆኖብን ነበር። እንብዛምን ባይሆን ጥቂት ተምንቀርባቸው ጋር ሽግሩ ምን እንደሆነ ለማወቅ ተሰባሰብን። መልሱ እነተም አማሮች ስለሆነ እንደነበር ለማወቅ ብዙም አልፈጀም። ተሁሉም የከፋው ግን አማሮች አይደለንም ስንል ቀጥሎ የመጣው ልውውጥ ነበር። አማሮች ታልሆናችሁ ታዲያ ጋሎች ናችሁ እንዴ ተባልን። ለዚህም ባሉታ ስንመለስ ታዲያ ተጋላ በታች ሰው አለ እንዴ ሲሉን ክዋል። እንግዲህ እነዚህ የልባቸውን የሚናገሩ ለአቅመ አዳም እንኳን ያልደረሱ ልጆች ናቸው። በጭንቅላታቸው ውስጥ የሚንሸራሸሩት ሐሳቦች ግን የአካባቢውን ስሜት የሚያንጸባርቁ ሊሆናሉ አይችሉም ብሎ መከራከሩ የሚያዋጣ ስላልመሰለኝ አልፈዋለሁ ይላሉ ኃይሌ ላሬቦ። የገጠመኝ ወቅት የወያኔ መሪዎች ልክ ወደ ጫካ ያመሩበት ጊዜ ስለነበር የዛሬ ስራቸውን ስታዘብ እነሱ በዚህ አይነት አስተሳሰብ የተበረዙ ሰዎች አልነበሩም ብሎ ማሰቡ ያዳግተኛል። በአፍሪካ ቅኝ ገዢዎችና በፋሺስቶች እጅ በአካባቢዎቻቸው ይካሄድ የነበረው ኃይለኛ ስብከት በአማራ ላይ ጥላቻ፣ በተቀረው የኢትዮጵያ ህብረተሰብ ላይ ደግሞ ከፍተኛ ንቀት እንዳሳደረባቸው አይጠረጠርም ብል በሐሰት የሚወነጀል መስሎ አይታየኝም በማለት ኃይሌ ላሬቦ ጽሑፋቸውን ይከተላሉ። ተዚህ ሌላ መታወቅ ያለበት ወያኔዎች የቀስቀዛ ጦርነት ፍጻሜ ውጤት መሆናቸው ነው። በዚህ ጦርነት መጨረሻ የህዝብን ደም እየመጠጡ የደነደኑ መንግስታት እንብዛም ሳይቆዩ ወዲያው ፈራረጡ። ሁለተኛ ዓለም ተብሎ የሚባለው አካባቢ መሪዎች ተራ በተራ ተስልጣናቸው ሲወድቁ ያልታደሉት ታረዱ፣ በለስ የቀናቸው ደግሞ ለፍርድ ቀርበው ሰለባቸው ተነበሩት ጋር ተጋፈጡ። በሶስተኛው ዓለም የሁለቱ ሀያላን ባላንጣ መንግስታት ማለትም የአሜሪካና የሶቪየት ህብረት ተከታዮች የነበሩ ገዢዎች ግን እንደ ሁለተኛው ዓለሙ መሪዎች በመፈናቀል ወይም በመገደል አልቀሩም። እንደ ኢትዮጵያዊው ያለው መንግስቱ ኃይለ ማርያም የሶማሌው ሲያድባሬና የቀድሞዋ ዛይር የዛሬዋ ኮንጎ ሞቡቱ ሴሴሴኮ የመሳሰሉት የድሎታቸውና ያንባገነነታቸውን ወቅት ድንፋታና ጉራ ረስተው ሁላቸውም ነፍስ ያውጭኝ ይያሉ በደንገላሳ ሳይሆን በሽምጥ ፈረጠጡ። በጦርነቱ ድል የበላይነት ያገኘችው አሜሪካም በኢትዮጵያ ውስጥ መንግስቱ ኃይለ ማርያምና ጀሌዎቹ በጣር ላይ መሆናቸውን ስታይ እድሉ ሳይመልጣት በራሷ ተላላኪዎች ልትተካቸው እንደተማማተች ተደርግ መንግስት ፍጻሜው አዜማ ለንደን በተደረገው ያስቸኳይ ስብሰባ ላይ ጥርት ብሎ ታይቷል። በስብሰባው ወቅት አሜሪካ ስልጣን ቋማጮቹን ገለልተኛ ጋላጋይ መስላ በተደራደራቸው ኳሱንም ሜዳውንም ሙሉ በሙሉ በውያኔ እጅ እንደታወች ለመረዳት አብዛኛው በቦታው የነበረ ተመልካች አላዳገተውም ቢባል ሐቅ ነው። በአሜሪካና በአረቦች ትብብር የህብረተሰባዊነትና የመደብ ጦርነት አንጋቢው ደርግ በመስኮት ሲሸመጥጥ የጎጥና የጎሳ አንጋቾቹ ወያኔዎች በበራ አድርገው በቃሉ። በአንድ አስተዋይ ጓደኛ ያባባል አስመሳይ የሶቪየት ተላላኪዎች በአሜሪካ አፋኝ ማጅራት መቼዎች ተበሉ በማለት ኃይሌ ላሬቦ የቅርቡን ጊዜ የታሪክ ሂደት ያስታውሱናል። በጫካ ኑሮ ዘመናቸው ወያኔዎች የተራማጅነት ጨንበል እንዳጠለቀ ወረተኛ ሁሉ በህብረተሰባዊነት የተኮተኮቱ የቻይናው ማኦ ጼቱንግ ታማኝ ደቀ መዛሙርት የአልባንያው ኤንቨር ሆዣ አድናቂዎችና አጨብጫቢዎች ሲሆኑ አሜሪካ ለነሱ የበዝባዥ ቁንጮና ደመኛቸው ነበረች። ሆኖም በደማስቆ መንገድ ክርስቲያኖችን ድምጥማጣቸውን ሊያጠፋ ሲጓዝ እንደነበረው ሐዋርያዊው ጴጥሮስ ታበ ጳውሎስ እነሱም በአንድ ጊዜ ከአሜሪካን ጋር ጥልቅ ጥላቻ ወደ ጥብቅ ፍቅር ተለወጡ። ስልጣን ላይ እንደወጡም በተግባር ላይ ያዋሉት የአሜሪካ የቀድሞ መንግስት የውጭ ጉዳይ ሚኒስትር የነበረው ኪሲንገር ጥቂት ቀደም ሲል ስለ ኢትዮጵያ ረቀቀ የተባለውን መስመር ነው ማለት ይቻላል። በቀዝቃዛ ጦርነትና በአረብ እስራኤል ግጭት ሰበብ በ1980ዎቹ መጨረሻ ጀምሮ አሜሪካ ስለ ኢትዮጵያ የነበራት መመሪያ ተቀኝ ገዦች ታውሮፓውያን መራህ ብዙም የማይለግና የማይራራቅ ነበር ማለት ይቻላል። የአውሮፓ ቀኝ ገዦች ኢትዮጵያ ታልተበታተነች ይቅርታ የአፍሪካን አህጉር በዘለቄታ ተስልጣናቸው ስር ለመያዝ አስተማማኝ ዋስትና አይኖርንም ይሉ እንደነበር ሁሉ አሜሪካም በቀይ ባህር አካባቢ ያላትን ጥቅሟን እስተሚቻል ጊዜ ድረስ ለማስከበር ኢትዮጵያ እንደ አረብ አገሮች ተከፋፍላና ተነጣጥላ ታልጠፋች በስተቀር የዓላማችን አይሳካም ወደሚል አቋም ደርሰው እንደነበር ይታወቃል። ቅኝ ገዥዋ ኢጣሊያ ኢትዮጵያን ለመቆጣጠር የአማራ ናከርካሪ በማያዳግም ሁኔታ መስበር አለብን ትል የነበረውን አባባል የወያኔ ባለስልጣኖች በየጊዜው አስተጋብተውታል። ስለዚህም የወያኔና የአውሮፓውያን ቅኝ ገዢዎች ህልም አንድ ነው ማለት ይቻላል። እንግዲህ አሜሪካ የትግራይ ሪፑብሊክ መፍጠር ዋና ግቡ ያደረገውን ወያኔን ለስውር ዓላማዋ ብትመርጥ ምን የሚገርም ነገር አለ? አሜሪካም እንደ አውሮፓውያኖች ቅኝ ገዢዎች አማራ ቢጠፋ ደንታ ቢስብትሆን ምን ይገርማል በማለት ኃይሌ ላሬቦ ጥያቄ ያቀርባሉ። እንደተለመደው የወያኔ መንግሥት ሥራ ከዚህ በፊት በተለያዩ ጽሑፎች እንደተጠቀሰው በጥላቻና በድንቁርና ላይ የተመሰረተ ሆኖ ነው እንጂ እነሱና እነሱን የመሳሰሉ የጎጥና የጎሳ ምሁራንና ሊቀይቃን የሚያነበንቡት የአማራ አይነት በህይወት ኑሮ ማያውቅ ማለት ይቻላል ይላሉ ኃይሌ ላሬቦ። አማራ በግዕዝ ቋንቋ አማራ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ስሙ የሚነሳው በተለያየ ስም ድግናዣን፣ ደጋዛንና ግዳዣን በመባል በሚታወቀው በአክሱም ንጉሥ የሐራዊነት ሥራ በተያያዘ ጉዳይ ነው። ንጉሡ ተመናገሻ ከተማው ወደ 150 ሰባኪዎችን ደብተራ ብሎ ተሰየማቸው። በኋላ ሕዝቡን ክርስትና እንዲያነሱ ወደ አማራ ምድር እንደላካቸው ሰነዶች ይገልጣሉ። እንግዲህ በእነዚህ ሰነዶች መሠረት አማራ የሚያመለክተው የተወሰነ መሬት ክልል መሆኑ አይካድም። የተለያዩና በጊዜው የመጡት የውጭ ሀገር እና የሀገር ውስጥ ጸሐፊዎች አላንዳች ማዛባት እንደሚያስረዱን ይህ የተጠቀሰው አካባቢ በምዕራብ በኩል በአባይና እሱን በሚመገበው የበሽሎ ወንዝ፣ በሰሜን በአንጎትና ላስታ፣ በደቡብ በወንጭት ወንዝ፣ በምስራቅ ደግሞ ወደ ደንከል በረሃ በሚደርሰው ሰፋፊ ገደላ ገደል የተከበበውን ምድር ይዋሰናል። ይህ ዝርዝር እንደ ማስረጃ ታገለገለን። እንግዲህ ዛሬ የወያኔ መንግሥት አማራ ብሎ የሚጠራቸውን እንደነ ጎጃም፣ በጌ ምድር፣ ሸዋ እንዲሁም የወሎን ከፊል አያካትትም ማለት ነው ይላሉ ኃይሌ ላሬቦ። የዚህ አካባቢ ነዋሪዎች አፈ ታሪክ እንደሚነግረን አማሮች ምንጫቸው በቀጥታ ታክሱም ሲሆን አማራ የሚለው ቃል ትርጉሙ ነጻ ሕዝብ ማለት እንደሆነ ነው። ሆኖም አማራ በሰፊውና በገነነ መልኩ በመቆራኘት የታየው ተገዡ መደብ ጋር በመያያዙ ሊሆን ይችላል። የአክሱማውያን መንግሥት ተብዙ የጨለማና የድብልቅልቅ ዘመን በኋላ የተተካው በታሪክ ዛግዌ በመባል በሚታወቀው ስርወ መንግሥት ሲሆን ተዛም ቀጥሎ የመጣው ሰለሞናዊ እያልን የምንጠራው ነው። የዛግዌ መንግሥት በአገዎች እንደ ተቋቋመ ሁሉ በታሪክ መሠረት የሰለሞኖች ስርወ መንግሥት ቆርቋሪ ደግሞ ግዕዙ ንጉሠ አምሃራ በሚለው በአጼ ይኩኖ አምላክ እንደሆነ ይታወቃል። እዚህ ላይ በጣም መጠንቀቅ የሚገባን ነገር አለ ይላሉ ኃይሌ ላሬቦ። ንጉሠ አምሃራ የሚል ስያሜ ይኖራቸው እንጂ ጎንደር የነገሥታቱ ቋሚ መናገሻ ከተማ ሁና እስተ ተቆረቆረችበት ማለትም እንደ አውሮፓ አቆጣጠር እስተ 1632 ዓ.ም ጊዜ ድረስ ምናልባትም ተመጀመሪያው ንጉሠ አምሃራ ውጪ በአማራ ምድር ውስጥ የነገሰ ሌላ አማራ ንጉሥ ነበር ማለት ያዳግታል። ግዛታቸው ሰፊ ተራራማና ገደላ ገደል የሞላበት ስለነበር ለቁጥጥር እንዲያመቻቸው ሲሉ ነገሥታቱ የሚኖሩት በየጊዜው ሰፈር እየለዋወጡ በዘዋሪ ወይንም በተሽከርካሪ ከተሞች ነበር። ሥልጣናቸውን በየጊዜው በመፈታተን ከፍተኛ አደጋ ላይ የሚጥሉ ሁናቴዎች አብዛኛውን ጊዜ የሚፈጠሩት በአካባቢው ደቡብና ምስራቅ ባሉ የእስልምና ሃይማኖት ተከታይ ባላባቶች በኩል ስለነበር ይህንን በመገንዘብ የዘዋሪ ከተማቸው ዋና ዋናዎቹ ግዛቶች በደቡብ እንደነ ይፋት፣ ደዋሮና ፈጣገር የመሳሰሉት ቦታዎች ነበሩ። ተዘመነ መሳፍንት በኋላም ቢሆን فأمارا مدروست يا نقص يا مارا نقص عند ليلة سلم النوك وده زرزرو مهد فزيه ورقص أسفل لاجي هنو هاي التايجنجم فمالت هاي لي لاريبو يزيهن زججت كفلاند بزيه يقوات جالو أدماجو تشاتشن إنيام يزيهن مشيت يزيه كفل زججت بزيهن زغالن كتايو تشوني مشيتون زججتوش فتمونا أبراجون دسكاتا تلون قبزات شوهلن ملكم مشيت
ቻቺን በቀጣው ደሞ ባለፈው ሳምንት ካለማቀፍ የቀድሞ ኢትዮጵያ ጦር ኃይሎችና የፖሊስ ሰራዊት ማህበራ አመራር አባል በሰሜን አሜሪካ ለሚገኙ ኢትዮጵያውያን ባጭሩ አስተላልፈውት የነበረውን መልእክት በዛሬው ዕለት ሰፋ ባለ ሁኔታ ጥሩን አሰማሉ። ጤና ይስጥልሽ አምባላሸብር ገብሬ ይሰማዎታል?
ይሰማኛል።
ኦኬ ጤና ይስጥልኝ እና ሰላም። ኦኬ እንግዲህ አሁን መስመሩ እርሶ ነው ይቀጥሉ መልእክቱን አመሰግናለሁ።
ጥሩ እንደ ተለመደው ያው የስዊድን የኢትዮጵያነት የሬዲዮ ጣቢያ ዝግጅት ክፍልና የኢትዮፓስዩት እንደረገጽ አዘጋጆች ለምታደርጉልን ያቋረጠ ትብብር አመሰግናለሁ። ዛሬ በዚህ ሬዲዮ ጣቢያ በቀድሞ የኢትዮጵያ ጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበር ስምና እንዲሁም በራሴ ስም የማቀርበው ዓለም አቀፋዊ እና ብሔራዊ ጥሪ አለ። ያው እንደምታውቁት እስከዛሬ ድረስ በመሬት ላይ የተሰራ ስራ ባለመኖሩ አቅጣጫ ማሲዞ የሚመራ የፖለቲካ ድርጅት ባለመኖሩ ለቀድሞ የኢትዮጵያ የመከላከያና የፖሊስ ሰራዊት አባላት ያቀረብነው ጥሪ አልነበረም። ብናደርግም ያው የቀድሞ የመከላከያ ሰራዊትን በተናጠል ከማስመጣት ያለፈ ፋይዳ ስላልነበረው ይሄንን አላደረግንም። ዛሬ ግን ያው በሀገራችን በፖለቲካ ድርጅት የሚመራ ወይም ደግሞ አቅጣጫ ሲዞ የሚመራ ኃይል ባይኖርም ራሱ የኢትዮጵያ ህዝብ የትግሉ መሪ ሆኖ በቃኝ ብሎ ተነስቶ ከወያኔና ከስርዓቱ ጋራ እንግዲህ የሞት ሽረት ትግል የገጠመበት ወቅት ነው። እና የኛም ደግሞ የማህበራችን አላማ ከሆኑት 8 ነጥቦች መካከል አንደኛውና 8ኛው ነጥብ ከኢትዮጵያ ህዝብ ጥያቄ ቀርቦ ወይም ደግሞ ጥያቄ ከቀረበ ሙያዊ ምላሽ መስጠት መሆኑን በግልጽ አስቀምጠናል ከዚህ በፊት። በመሆኑም ዛሬ የኢትዮጵያ ህዝብ የድረሱልኝ ጥያቄ ስላቀረበ ይህንን ቃል የገባነውን ምላሽ ለመስጠት በዛሬው ዕለት በመላው ዓለም በተለይም በሀገር ቤት ለሚገኙ የቀድሞ የኢትዮጵያ መከላከያና የፖሊስ ሰራዊት አባላት እንግዲህ ከዚህ የሚከተለውን ጥሪ እናቀርባለን። አንደኛ የቀድሞ የኢትዮጵያ መከላከያ ሰራዊት አባላት ባሉበት በሙሉ ነው። ዛሬ እንግዲህ ከዚህ የከፋ ቀን ስለማይመጣና የኢትዮጵያ ህዝብ ወያኔና ስርዓቱን ላንዴና ለመጨረሻ ለማስወገድ የጀመረውን ሰላማዊ ትግል የቀድሞ የኢትዮጵያ መከላከያ ሰራዊት አባላት እንዲቀላቀሉና ትግሉ የጠየቀውን በሙሉ ሙያዊ ግዴታቸውን ይወጡ ዘንድ ዛሬ በይፋ ጥሪ እናቀርባለን። በዚህም ህዝቡ የጀመረው ሰላማዊ ትግል በዘዴና በስልት እየተመራ ብዙ አላስፈላጊ መስዋዕትነትና የደም መፋሰስ ሳይከተል ህዝቡ የማይቀረው የህዝባዊ ድል ባለቤትነቱን የሚያረጋግጥበት ሁኔታ እንዲፈጠር ነው ማለት ነው። ሁለተኛው ጥሪያችን ለአዲስ አበባ የፖሊስ ሰራዊት አባላት ይሆናል። በተመሳሳይ ሁኔታ የአዲስ አበባ የፖሊስ ሰራዊት አባላት ከአዲስ አበባ ህዝብ ጋር ሙሉ በሙሉ በመቆም የሰላማዊ ትግሉ ተካፋይ እንዲሆኑ ጥሪያችንን እናቀርባለን። ሶስተኛ የፌደራል ፖሊስ አባላት ወደ አይምሯቸው ተመልሰው በማሰብ ሳይመሽ የዚህ የህዝባዊ ትግል አካል በመሆን ራሳቸውን ከህዝቡ ትግል ጋራ በማዋሃድ የህዝባዊ ትግል አካል አድርገው ከህዝቡ ጋር እንዲቆሙ ጥሪያችንን እናቀርባለን። አራተኛ በወያኔ ጎሳ የጦር ፊታውራሪዎች የሚመራው የመከላከያ ሰራዊት ከማይቀረው ድል ባለቤት ከሆነው የኢትዮጵያ ህዝብ ጋር በመቆም ፋሽስቱን የወያኔን ስርዓት ለማስወገድ ግንባር ቀደም ሚና እንዲጫወቱ በብርቱ ያሳሰብን ጥሪ እናቀርባለን። ከኢትዮጵያ ህዝብ ጋር ለመቆም ከዚህ የተሻለ ጊዜ ፈጽሞ አይገኝም። ትግሉ የመጨረሻ የሞት ሽረት ትግል ነው። ትግሉ የሀገርን ዳር ድንበር የህዝብን ጥቅም የማስከበር ወይንም ለጥቂት ዘረኛና የጎሳ ፊታውራሪዎች ጥቅም መቆም ወይንም መሞት ነው። ትግሉ የህወሓት ዘበኛ ወይንም ደግሞ የሀገር ዘብ መሆን ነው። ስለዚህ የንጹሃን ደም በማፍሰስ መቼም ቢሆን ከተጠያቂነት ማምለጥና ከህዝባዊ በትር ማምለጥ ስለማይቻል በአሁኑ በዚህ ስርዓት ውስጥ ያለው የመከላከያ ሰራዊት ከህዝብ ጋር እንዲቆም ጥሪያችንን እናቀርባለን። ይህን አጭር ጥሪ ኢትዮጵያ ለዘላለም ትኖራለች፣ የኢትዮጵያ ህዝብ ያሸንፋል። እንግዲህ ይሄ የምናስተላልፈው ጥሪ ሲሆን፣ በሌላው በኩል ደግሞ ባለፈው ሳምንት ያስተላለፍኩት ጥሪ ነበር። ይሄንን ጥሪ ዛሬም በድጋሚ ለማስተላለፍ ወዳለሁ። በተለይ በዚህ በዳያስፖራ የምንገኝ በተለይ በካናዳና በዩናይትድ ስቴትስ የምንገኝ ኢትዮጵያውያኖች እንግዲህ ሰሞኑን የዩናይትድ ኔሽን ጀነራል አሰምብሊ ሚቲንግ ይከናወናል። ከሴፕቴምበር 13 ጀምሮ የ193 ሀገር የውጭ ጉዳይ ሚኒስትሮች እዚህ መጥተው ስብሰባውን እያዘጋጁ ይገኛሉ። ከነዚህም ውስጥ የኢትዮጵያ ውጭ ጉዳይ ሚኒስትር ተብየው እዚሁ እንግዲህ ኒውዮርክ አካባቢ ይገኛል። በዛም ዙሪያ እንግዲህ ሊሰሩ የሚገባቸው ስራዎች ይኖራሉ። በዚህ ከአለው የዝግጅት ስብሰባ ላይ ከመታደም ባሻገር ቴዎድሮስ አድሃኖም ራሱን ለዓለም ጤና ጥበቃ ዳይሬክተርነት ወይም ደግሞ ተወካይነትም እያጨ ያቀረበበት ሁኔታ ነው ያለው። ይህ ሰው በአማራው ህዝብ ላይ በኦሮሞ ህዝብ ላይ ጄኖሳይድን ያወጀ ነው። ይሄ በማስረጃ በራሱ በሰጠው እንትን በማንኛውም ሶሻል ሚዲያ እንትን ላይ ፖስት አድርጎ የሚገኝ ነው። የዚህን ግለሰብ አቋምና ስርዓቱንም ለማጋለጥ ምቹ ሁኔታ ስለሚፈጠር በዚህ አካባቢ ስራ ልንሰራ እንደሚገባ ለማሳሰብ ነው። ሁለተኛው ይህ የውጭ ጉዳይ ሚኒስትሮች ስብሰባ እንደተጠናቀቀ የ193 ሀገር መሪዎች በሚቀጥለው ሳምንት ጀምሮ ወደዚህ ወደ ኒውዮርክ ይመጣሉ። ይህ አጋጣሚ እኛ ኢትዮጵያውያኖች ይህንን ፋሽስታዊ መንግስት ለማጋለጥ በጣም ጥሩ አጋጣሚ ሆኖ ስለሚገኝ በተለይ ኒውዮርክ፣ ኒው ጀርሲ፣ ደልዌር፣ ፔንሲልቬኒያ፣ ሜሪላንድ፣ ዲሲ፣ ቨርጂኒያ፣ ቦስተን እና እንደዚሁም ካናዳ ኢስተርን ኮስት የሚገኘው የካናዳ የሚገኙ ኢትዮጵያውያኖች በሙሉ በተቻለ መጠን በኒውዮርክ በመገኘት ከዚህ ቀደም በተለያዩ ጊዜዎች የተለያዩ ሰላማዊ ሰልፎችን የሚያዘጋጁ ወንድሞቻችን እህቶቻችን እና ግብረ ኃይል አለ። ለነዚህ ወንድሞቻችን እና እህቶቻችን ለዚህ ግብረ ኃይል ከፍተኛ ድጋፍ ሁላችንም ሰጥተን ይሄ ሰላማዊ ሰልፍ በከፍተኛ ቁጥር ተገኝተን እንግዲህ ተቃውሞአችንና የኢትዮጵያን ህዝብ ድምጽ አልባ የሆነውን የኢትዮጵያን ህዝብ ድምጽ እንድናሰማ እናሳስባለን። ከዚህ ቀደም ያው ብዙ ጊዜ ሰላማዊ ሰልፎች በሚደረጉበት ጊዜ የፖለቲካ ድርጅቶች አይተባበሩም፣ መሬት ላይ ወረደ ስራ አይሰራም፣ ስለዚህ ምን ዋጋ አለው በሚል የተለያዩ የሰበብ ካርዶችን በመሳብ ሰላማዊ ሰልፎችና የህዝብን ድምጽ የማሰማት ጥሪዎች ሲቀርቡ ምላሽ አይሰጥም። አሁን ግን ምንም አይነት ምክንያት ሊኖር አይችልም። መሬት የወረደ ስራ የፖለቲካ ድርጅቶች ባይሰሩም የኢትዮጵያ ህዝብ መሬት የወረደ ስራ እየሰራ ከወያኔና ከስርዓቱ ጋር የሞት ሽረት ትግል እያደረገ የሚገኝበት ወቅት ነው። ከዚህ የበለጠ ምንም አጋጣሚ አይኖርም። ስለዚህ ኢትዮጵያውያኖች ያለንን ልዩነቶች በሙሉ አስወግደን እስከዛሬ ስንጠቀምባቸው የነበሩት የሰበብ ካርዶችን በሙሉ በማስቀመጥ ከሌ ከከሌ ሳይባል ያሉንን ልዩነቶች በሙሉ ወደ ጎን አስቀምጠን ሀገራችንን ከዚህ አስከፊ ስርዓት ነጻ ለማውጣት በተለይ በውጭ የምንገኝ ኢትዮጵያውያኖች የሚጠበቅብንን አነስተኛ መስዋዕትነት ለመክፈል በጋራ መነሳት እንዳለብን ለማሳሰብ ወዳለሁ። በመጨረሻም እንግዲህ በሀገር ቤት የኢትዮጵያ ህዝብ ከፍተኛ ትግል እያደረገ ነው። በተለይ በጎጃም ክፍለ ሀገራችን፣ በጎንደር ክፍለ ሀገር፣ በሸዋም እንደዚሁ ከፍተኛ ትግሎች እየተካሄዱ ነው። ይሄ ትግል ከግቡ ሊደርስ የሚችለው መላው የኢትዮጵያ ህዝብ በአንድ ላይ ሲተባበር ስለሆነ በተለይ ሀገር ወዳድ ኢትዮጵያውያኖች ይሄ በጎበዝ አለቃ በኮሚቴና በድር የሚመራው እንቅስቃሴ ማዕከላዊ በሆነ ሁኔታ አመራር ፈጥረንለት ሁላችንም ተባብረን በመላው ሀገሪቱ የኢትዮጵያ ህዝብ በአንድነት ተነስቶ ወያኔና ስርዓቱን ለማስወገድ እንድንታገል ጥሪ እናቀርባለን። በተለይ በጎጃም፣ በጎንደር፣ በወሎ፣ በሸዋ ክፍለ ሀገር፣ በአዲስ አበባ የሚደረገው ትግል ከፍተኛ የኃይል ሚዛን ያለውና ወታደራዊ ጠቀሜታውም ከፍተኛ ስለሆነ ይሄ ትግል ከፍተኛ ወሳኝ ስለሆነ በዚህ ዙሪያ ላይ ከፍተኛ ስራዎች ሊሰሩ ይገባል። በተለይ በአሁን ሰዓት በሶሻል ሚዲያ ስለማንሰማው ነው። ምክንያቱም በጎንደር ክፍለ ሀገርና በጎጃም ክፍለ ሀገር የኤሌክትሪክ አገልግሎት ሆን ተብሎ እንዲቋረጥ ተደርጓል። በዚህም የተነሳ የስልክ አገልግሎት የለም። እንደ በፊቱ በቪዲዮ በፎቶግራፍ ተነስተው የምናያቸው የወያኔ ወንጀሎች ወይም ደግሞ ምንም አይነት ሪፖርቶች የሉም። ስለዚህ ለሊት የህዝቡን እየጨፈጨፉ እየገደሉ በብዙ ሺህ የሚቆጠሩ ኢትዮጵያውያኖች በጎንደርና በጎጃም እየወደቁ ነው ያለው። ስለዚህ ይሄ ትግል ጊዜ የሚሰጥ 6 ወር የአንድ አመት ፕላን አውጥተን የምንሰራው ሳይሆን ፈጥነን መድረስ ስላለብን ኢትዮጵያውያኖች፣ በመላው ዓለም የምንገኙ ኢትዮጵያውያኖች በሀገር ቤት ውስጥ በየማዕከላዊ የሆነ አመራር ተፈጥሮ ትግሉ አቅጣጫ ሲይዝ የሚመራው ባለቤት ኖሮት ሁሉም ህዝብ በአንድ ላይ እንዲነሳ የሁላችንም የበኩላችንን ድርሻ እንድናበረክት እናሳስባለን። እንግዲህ ኢትዮጵያ ለዘላለም ትኑር፣ የኢትዮጵያ ህዝብ ያሸንፋል። አመሰግናለሁ። መልእክታችን ይሄ ነው።
መልካም። ሻምበላ ሸብር ገብሬ የዓለም አቀፍ የቅርሞ ኢትዮጵያ ጦር ኃይሎችና የፖሊስ ሠራዊት ማህበር ተጠሪ፣ ይሄ ጉዳይ እንዳነሱትን ጥሪ በመለከት ከቀደም ሲል በብዙዎች እነሳ የነበረ ጥያቄ ነው። ዛሬ ለዚህ ምላሽ መስጠታችሁ በጣም አኩሪ ነው። የቅርሞ ሠራዊት አባላት ወደ ትግሉ እንዲቀላቀሉ መሪና አስተባባሪ ወዳገኘው ትግል ቀጥተኛ ተሳትፎ እንዲያደርጉና አገራዊ አደራ እንዲወጡ ጥሪ መተላለፉ በጣም አስፈላጊ ነው። የኢትዮጵያነት ሬዲዮም በዚህ ጉዳይ ተባባሪነቱን እየገለጸ በዚሁ ጥናስተለኛ እንሰማበታለን። መልካም ጤንነት።
አመሰግናለሁ።
Please enter the number you wish to call.
አርማጮቻችን በመግባችን ላይም ለገለጽነው ከተጣው ስርጭታችን የጥያቄና መልስ ጊዜ ነው። ለዩ ተጋበዝናቸው ሁለቱ መንግዶቻችን በቴሌፎን መስመር ላይ ይገኛሉ። ለዛሬው ውይይት መነሻ ሆነን ኢትዮጵያ አንድነት አርበኞች ግንባር ያወጣቸው ሁለት መግለጫዎችን ሲሆኑ ይሄንን ያቋም መግለጫዎቻቸውን አስመልክቶ የግንባሩ አመራር አካል ማብራሪያ እንደሰጡበት በጋበዝናቸው መሰረት አሁን በቴሌፎን መስመር ላይ ከኛ ጋር ናቸው። ተናስተልኝ አቶ ገበየው ደስታ ከአውሮፓ ይስማል።
ተናስተልን እንደምን
አለ? አቶ ሰለሞን ተፈራ ከሰሜን አሜሪካ
ተናስተልኝ።
ኦኬ ይስማቸው ለታችሁ። ተናስተልኝ በድጋሚ የኢትዮጵያነት ሬዲዮ የጥያቄና መልስ ለማደብ አቀርብላችሁ ግብዣ መሰረት ፈቃደኛ ሆናችሁ በሰዓቱ መገኘታችሁ ባንመጮቻችን በሬዲዮን ዝግጅ ክፍል እንዱን በራሴ ስም እንኳን እንደመጣችሁ ይያልኩ ለውይይቱን ሻገራለን። እስቲ በቅርሚያ ለውይይቱ መንደርደሪያ እንዲሆነን የእናንተ ማንነት ማስተዋወቁ አስፈልጊ ስለሆነ መግቢያ መንደርደሪያ እንደሆነ አቶ ገበየው ደስታና አቶ ሰለሞን ተፈራ በየተራ እንግዲህ የኢትዮጵያ ህዝብ አርበኞች ግንባርና የግንቦት ሰዓት ውህደት ከመፈጸሙ በፊትና ከወደቱ በኋላ የነበራችሁንና ሆነ ያዛችሁትን ኃላፊነት ድርሻ ለአድማጮቻችን ብትገልጹልን። ካቶ ገበየው ልጀምር።
እሺ እሺ በጣም አመሰግናለሁ። እኔ ገበየው ደስታ አባላለሁኝ። የኢትዮጵያ ህዝብ አርበኞች ግንባርን ከተቀላቀልኩ በርካታ አመታቶች አልፈዋል። በዚህም ከኢትዮጵያ ህዝብ አርበኞች ጋር በአክቲቭሊ በአመራር ደረጃ ተሳትፎ ቆይቻለሁ። በመጀመሪያ በፒአርነት በመቀጠል ደግሞ የዓለም አቀፉ የኢትዮጵያ ህዝብ አርበኞች ግንባር ኮሚቴ ዋና ጸሐፊ በመሆን አገልግያለሁ። ከዛም በኋላም ውህደት ተብሎ ከግንቦት ሰባት ጋር ውህደት ባደረግንባቸው ጊዜ ውስጥ በአመራር ደረጃ እዛም ስራ አስፈጻሚ ኮሚቴ ውስጥ ሁሉ ለተወሰኑ ጊዜያቶች ሰርቻለሁኝ። አሁን ደግሞ ውህደቱ ከፈረሰ በኋላ ማለት ነው በዚሁ በቀድሞው የኢትዮጵያ አርበኞች ግንባር አመራር አካላት አሁንም ተመርጬ በፒአርነት እየሰራሁ እገኛለሁ።
መልካም። አቶ ሰለሞን።
ኦኬ ተነስተልኝ። ሰለሞን ተፈራ እባላለሁ። የኢትዮጵያ ህዝብ አርበኞችን ግንባር እንደ አውሮፓውያን አቆጣጠር ከ1998 ዓመተ ምህረት ጀምሮ አፍሪካ ውስጥ በስደት በነበርኩበት ጊዜ የአርበኝነትን ትግል በማስተባበር ደረጃ ስሰራ ከቆየ በኋላ ሰሜን አሜሪካ ከመጣሁ በኋላ ደግሞ የኢትዮጵያ ህዝብ አርበኞች ግንባር አባላቶችን በመቀላቀል በድርጅት ጉዳይ ከወገኖቼ ጋር ሆኜ ሳግዝ ቆይቻለሁ። በተለያየ ጊዜ በኢንተርናሽናል ኮሚቴ እንዲሁም ዘመቻ ደመላሽ በሚባለው ድርጅት አርበኞቻችንን ለመደገፍ ባዘጋጀነው ሂደት ላይ በድርጅት ጉዳይ ሰርቻለሁ። አሁን ውህደቱ ሲፈጠር ውህደቱ አግባብ ያለው አይደለም በሚል ተቃውመን ነገር ግን አርበኞቻችን የሚያደርጉትን ተጋድሎ በስርዓቱ እየተከታተልን ከቆየን በኋላ አሁን ባለው ውህደቱ ከፈረሰ በኋላ ደግሞ የውጭ ጉዳይ ተጠሪ ሆኜ አገለግላለሁ። አመሰግናለሁ።
እሺ እንግዲህ አሁን ከእናንተ እንግዲህ እንዳቀረባችሁት ማንነታችሁን ወይንም የኃላፊነት ድርሻችሁን የህዝብ ግንኙነት ኃላፊ የውጭ ጉዳይ ተጠሪ ከፍተኛ ስራ ድርሻ ነው ያለባችሁና ለጉዳዩ ቅርበት አላችሁ ከሚል ስለተነሳን ምናልባት አብዛኛው ጥያቄዎቻችን ተመልሳላችሁ የሚል ግምታለን። በቀጣው ደግሞ አንድ በዜና አውታሮች ላይ የተሰራጨን ጥያቄ እንደ ጥያቄ አድርጌ ላቅርብ። የወያኔ አፍቃሪ ሆኖ በኢትዮጵያ የሚታተመው የሪፖርተር ጋዜጣ በጳጉሜ 2 ቀን 2008 ዓ.ም ተመረ ላይ እትሙ ላይ እንዲህ ሲል አስፍሯል። በእትሙ ላይ አምስተኛ ገጽ ላይ ነው የሚገኘው። ለአመታት መንግስታትን በኃይል ለመፋለምና ለመጣል ሲንቀሳቀስ የቆየ የኢትዮጵያ አንድነት አርበኞች ግንባር ትጥቅ በመፍታት በሰላማዊ መንገድ ከመንግስት ጋር ለመነጋገር መወሰኑ ተሰማ ይላልና ምናልባት በስምም ደረጃ እኔ ጥያቄ ላይ ለማቅረብ ተያያዥነት እንዳለው ለማለት ነው እንጂ በስምም የተለያየ ነው። እናንተ የኢትዮጵያ ህዝብ አርበኞች ግንባር ነው የሚለው፣ የኛው ግን የኢትዮጵያ አንድነት አርበኞች ግንባር ትጥቅ ነውና የስም ማምታታታል ወይንስ እናንተ የምታውቁት ማታውቁት የእናንተ አለመሆኑን ለማረጋገጥ ያህል እናንሳና ሲመልስጡበት። አቶ ሰለሞን
ተፈራ
ነው። አቶ ገበየው እንደ ጀምሮ ነው። ኦኬ ሶሪ እናንተ እንትን የተጠባበቃችሁ ተንበሉ።
ኦኬ ይሄ የተባለው ነገር በትክክል ከኢትዮጵያ ህዝብ አርበኞች ግንባር ጋር የሚያያይዘው ነገር የለም። ወደ ኤርትራ መሬት ማንኛውም ሰው ሄዶ የታገላለሁ ወይም ኢትዮጵያን ሀገሬ ነጻ አወጣለሁ ብሎ የትግል ፍቃድ ለማንም ሰው ፍቃድ የሚሰጡ ይታወቃል። በኤርትራ ምድር
በዛ ምክንያት የተለያዩ ሰዎች እዛ አካባቢ እንቅስቃሴ እንደሚያደርጉ ይታወቃል። የዚህ ሰው ግን አሁን በቅርብ ወደ ኢትዮጵያ ገባ የተባለው ከኢትዮጵያ ህዝብ አርበኞች ግንባር ጋር ምንም ግንኙነት የሌለውና ከትግሉም ከ በርካታ አመታት በፊት ምናልባትም 15 አመት 12 አመት ገደማ ያህል ከትግሉ ርቆ የነበረና ከኢትዮጵያ ህዝብ አርበኞች ግንባር ጋር ያልነበረ ሰው መሆኑ አሁን በአዲስ መልክ ተነስቶ መነገሩ ለኛ በጣም የሚገርም ነው። ባጭሩ ከኛ ጋር ግንኙነት የለውም። ተጨማሪ ምናልባት ሰለሞን ካለው ያለው ካለ
አቶ ሰለሞን።
ኦኬ መልካም። ባለ መረጃ መሰረት ያው አቶ ገበየው እንዳለው ከኢትዮጵያ ህዝብ አርበኞች ግንባር ጋር ምንም አይነት ግንኙነት የለውም። ይህ ግለሰብ ወደ ኢትዮጵያ ሄደ የሚባለው ከኬንያ ነው። ከዚህ ቀደም ግን ቀደም አቶ ገበየው እንደተከሰው ማንኛውም ኢትዮጵያዊ የትግል ስልት አድርጎ እንቅስቃሳለው ካለ እንደማንኛውም ኢትዮጵያዊ ኦፊስ የኤርትራ መንግስት እንደሚሰጥና ካለ በዚህ መልኩ ገና ኢትዮጵያ ህዝብ አርበኞች ግንባር ግሩነዝ ወደ ኤርትራ መሬት ሲያስገባ የነበረ ሰው ነው። ከዛ በኋላ ግን አልነበረም። ስለዚህ በምንም አይነት ከኢትዮጵያ ህዝብ አርበኞች ግንባር ጋር የሚገናኝ አይደለም። ይሄንን ለፕሮፓጋንዳ ወያኔ ኢትዮጵያ ህዝብ አርበኞች ግንባር እንደተበታተነ አስመስሎ ለማቅረብ ያደረገው ነገር ስለሆነ ይሄንን ህዝብ እንዲያውቀው ያስፈልጋል። አመሰግናለሁ።
አይጥሩ አንድ የሚረብሽ ድምጽ አለ። እስቲ ከአካባቢያችሁ ራቅ ብታረጉት የመኪና ክላክስ ይመስለኛል እንዳይረብሽን ትንሽ። ሌላው ነገር አሁን እንግዲህ ወደ ቀጣውን ወደ ዋናው ጉዳይ እንነሳን እንሄድና የሁደቱ መፍረስ አስመልክቶ ስለሰጣችሁት መግለጫ እናንሳ። የኢትዮጵያ ህዝብ አርበኞች ግንባር ሁለት መግለጫዎችን አውጥቷል። ስለውደቱ መፍረስ ምክንያት አላችሁትን ከዘርዝራችሁ በኋላ በውሳኔያችሁ ላይ የኢትዮጵያ ህዝብ አርበኞች ግንባር ውህደቱን ያቋረጠና የግንቦት ሰባት ተመራሮችን አስተናብቻለሁ ይላል። በመቀጠልም ከእንግዲህ የአርበኞች ግንባር የሚወከለው ባለም አቀፉ ኮሚቴ እንደሆነም ይገልጻል። ይህም ጉዳይ ሲያጠር ባለ ሁኔታ ለአድማጮቻችን በተብራሩት ምን ነው የተፈጠረው? ማናባረረ ማንቀረ?
እሺ እንግዲህ የውህደቱን መፍረስ በተመለከተ መሰለኝ ጥያቄው ማንሳሳት በደንብ ድምጽ እየተቆራረጠ ስለነበር አልሰማሁኝም። ነው አይደለም?
አሁን እንደገና ድገማ ውህደቱን በመለከት መፍረሱን የገለጻችሁበት ምክንያቶች እንደገና ግላድ በሚዲያዎች ተጽፍማል ነው በደረጃዎች ላይ ተለጥፈዋል። የቱን ያህል ስርጭት እንዳገኘ ባላውቅም የተወሰኑ እንደተጠፉ ታውቃለሁ በዛ ላይ ተነብዋል። ላልሰሙት ወይንም መገለጽ የነበረበት ቋንቋና ነጥቦች ካሉ እነሱ ነው። የውህደቱ መፍረስ ምን ምክንያት ገጠመው በምን ምክንያት ተፈጠረው ለማለት ነው ጥያቄውን ያቀረብኩት።
እኔ ልቀጥል። ኦኬ ውህደቱን በተመለከተ ገና ገበየው ልቀደረ ወይስ እንዴት ነው?
ገበየው ያለ በመስበር ላይ
እንዴት ነው?
ኦቨርላፕ
ያደረገ ይሰማኛል።
ያንደኛችሁ ይረብሻል። የት በኩል ነው ይመጣ ላቅም ከዚህ ከስቱዲዮ አይመስለኝም።
እኔ ጋር ድምጽ የለም
ማለት ነው። አቶ ገበየው ስካለ
እሺ
ቀጥሉ። አንደኛችሁ
እሺ ልቀጥል
እኔ ወይስ
አቶ ሰለሞን? እሺ ጀምረው። አቶ ሰለሞን ጀምር እኔ ጠራለሁ። እንግዲህ ለማን እንደማቀርብ ጥያቄው የሚቀለው እንደሱ ነው መሰለኝ። እሺ አቶ ሰለሞን።
እሺ ከመጀመሪያው አንዳንድ ነገር ማለት ፈልጋለሁ። ይሄ ውህደቱን በተመለከተ ማለት ነው። ውህደቱ ከመጀመሪያው ችግር ነበረው። መሰረታዊ ችግሮች ነበሩት። እነኛ መሰረታዊ ችግሮች በዋነኛነት የኢትዮጵያ ህዝብ አርበኞች ግንባር ያወጣነውን እቅድና አላማ የሚጻረር ነው። ምክንያቱም በዋነኛነት የኢትዮጵያ ህዝብ አርበኞች ግንባር እኩል መስዋዕትነት መክፈል የሚል መስፈርት አለው። ስለዚህ ከማንኛውም ድርጅት ጋራ ውህደት የሚፈጠረው መተካ የሌለውን ህይወት ከፈለበት ትግል ስለሆነ ፍጹም መተማመን እንዲኖር መስዋዕትነት የሚከፍል ኃይል ያስፈልጋል። ግንቦት ሰባት የሚባለው ድርጅት ይሄንን ማድረግ አልቻለም። ይሄንን ለማድረግ የተለያዩ ከሳውዝ አፍሪካ እንዲሁም ከዚህ ከውጭም ሀገር ሄድን የሚሉት ብዙም ሳይቆዩ ገሚሶቹ ወደ ሱዳን ሄዱ። በቁጥርም ብዙም አልነበሩም። በውጭ ሀገርም ያሉ ተመልሰው መጥተዋል። ከተመለሱ በኋላ እዚህ ውጭ ያሉት ለምን እንደማይናገሩ አይገባኝም። ስለዚህ ይህን መስፈርት የማያሟላ ስለነበረ ከመጀመሪያ ተቃውሞ ነበረን። ከዚህ ባሻገር በጣም በጣም በሚያሳዝን ሁኔታ ይህን ሂደት ለማስፈጸም ግንቦት ሰባቶች የወሰዱት ስትራቴጂ በጣም ያሳዝን ነበር። በተደጋጋሚ በመናደርጋቸው ኮንፈረንሶች የራሳቸውን ሰው ማስገባት በሚያስጠይፍ አኳኋን አርበኞቻችን አመራር ከውስጥ ያሉትን በማዋረድ በመስደብ በከፍተኛ ሁኔታ ስብሰባዎች እንዳይካሄዱ በማድረግ ከዛም አልፎ ተርፎ በውጭ ያለነውን የአርበኞች ግንባር አባላቶች በተለያየ በራቸው ፕሮፓጋንዳ በመከፋፈልና ከውስጥ ያሉ የጦር ጋንታ መሪዎችን ስልክ በመያዝ ግንቦት ሰባት ጋር ካሰራችሁ ትፈርሳላችሁ በማለት በማስገደድ ውህደቱ እንደተፈጸመ ነው የምናውቀው። ስለዚህ ከናገጭ ከጀምሩ ችግር ነበረው። እኛ ግን ይህን ጉዳይ በአጽኖ እንከታተል እንደነበረ ነው። ተመልሼ መጣበታለሁ ገበዩ ይናገርና። ስለዚህ ውህደቱ አግባብ አልነበረውም። ከዛ በኋላ ውህደቱ ተፈጠረ ከተባለ በኋላ ደግሞ ለኢትዮጵያ እንግዲያውስ ይሄ በዚህ መልኩ ከሆነ እስቲ የተወሰነ ጊዜ ገደብ ሰጥተን አርበኞቻችን ሲደገፉ ማየት እንፈልጋለን፣ በተሻለ ሁኔታ ተንቀሳቅሰው ለኢትዮጵያ የኢትዮጵያ ንግድ ኢትዮጵያ ያግዙ ማየት እንፈልጋለን፣ እንግዲያውስ ለጊዜው እስቲ ቆመን እንመልከት ብለን ለማየት ሞክረናል። ነገር ግን የኢትዮጵያ አርበኞች ግንባር ከዚህ ቀደም በተሰው ውስጥ ሰርጾ ገብቶ ከወያኔ ጋራ በመተናነቅ ከፍተኛ አስተዋጽኦ ሲያደርግ የነበረ ድርጅት ነው። ግንቦት ሰባት የሚባል ድርጅት ከገባ በኋላ እንቅስቃሴውም የለም ነው የምንሰማው። ስለዚህ ለአርበኞቻችን ምንም ነገር እንደማይደርስ መረጃው ነበረን። በከፍተኛ ሁኔታ ውስጥ መረጃዎችን በመሰብሰብ ውስጥ ካሉ አርበኞቻችን ጋራ በስነ ስርዓት በመማከር በውሸት ኢትዮጵያ ነፃ ማውጣት እንደማንችል በማመን የግዴታ ህዝቡ ይፋ አድርገን መግለጫ ማውጣት እንደለበት በማመን መግለጫ እንዲወጣ ተደርጓል። አመሰግናለሁ።
አቶ ገበየው የምትጨምርበታለህ?
አዎ፣ በጣም አመሰግናለሁኝ። ውህደቱን በተመለከተና ሊፈርስ እንደቻለ ወይም ሊገጥሙ ችግሮች ምንድን ናቸው የሚባለው ብዙ ጊዜ በተደጋጋሚ ከግንቦት ሰባት ድርጅት ሳይቀር ቀደምቱ መጀመሪያው አካባቢ ውይይቶች አድርገናል። ውስጡ በነበረበት ጊዜ ማለት ነው። በውይይቱም በምናደርግባቸው ጊዜ ውስጥ ሊነሱ የሚገባቸው የተለያዩ ነጥቦች ነበሩ። ከነኚህ ውስጥ ህዝብ ማወቅ ያለበትን ነጥቦች ለማንሳት ሞክራለሁ። ከነኚህ ውስጥ ምንድን ናቸው? በጋራ ወይም በጋራ ውሳኔዎችን መስጠት፣ በጋራ መንቀሳቀስ፣ በጋራ መሰባሰብ፣ የተለያዩ የሚደረጉትን ስራዎች በጋራ ፕላኖችን ማውጣትና እነኚህን ፕላኖች በተግባር ላይ መተርጎም የሚሉት ዋናዎቹ ናቸው። እነኚህን ነገሮች ለማድረግ ሲጀምር ውህደት ስንል አንድ ላይ ሆኖ ጥሩ መስራት ነው እንጂ በተናጠል ወይም አንዱ የበላይነት ወይም በአንዱ ዋጭነት የሚሰሩ ስራዎች አይደሉም። እነኚህንም ስብሰባዎች በምናደርግበት ጊዜ ራሱ የአርበኞች ግንቦት ሰባት በሚባልበት ጊዜ የዛ ሊቀመንበር የሆኑት ፕሮፌሰር ዶክተር ብርሃኑ ሰብሳቢ ሆነው ውህደቱ በየቦታው በተለይ በኢትዮጵያ በተለያዩ ሀገሮች ላይ ለምን ውህደቱ አይሳካም፣ ምክንያቱ ምንድን ነው የሚሉትን ጉዳዮች በተደጋጋሚ አንስተን አልተሳካም። እዚህም የሆኑበት ምክንያቶች የራሳቸው የውስጥ ለብቻ ኮሚቴ ስለነበራቸውና ውህደቱ በአግባቡ እንዲራመድ ስለማይፈልጉና ዝም ብለው ይፈልጉ የነበሩት የኢትዮጵያ ሕዝብ አርበኞች ግንባር ከእነሱ ጋር እንዳለና የጦር ኃይል እንዳላቸው ለማስመሰል የሚደረጉ ጥረቶች ስለነበሩ ሌሎችን ቆራጥና ነባር ታጋዮችን ከድርጅቱ ለማስወገድና ስም በመስጠት አሁንም ወደፊት የምንሰማው ይሆናል
ከድርጅቱ የጋራ ውቅና ውጪ ከፍተኛ አመራሮች ወይም ስራ አስፈጻሚ አመከሩበትና ያለሰኑትን በአምባገነንነት ተደጋጋሚ ውሳኔዎችን በማሳለፍ የኢትዮጵያ አርበኞች ግንባር ከፍተኛ አመራር ወይም ስራ አስፈጻሚ ውቅና ውጪ ወይም ከህወሓት ኢህአዴግ ጋር ድርድር መጠየቅና አቋራጩን መንገድ መፈለግ የተሳሰሩት ናቸው። ለምሳሌ እነኚህ ነገሮች በግልጽ ማስቀመጥ አሁን በቅርብ አፍኮ ኦፍኮ የኦሮሞ ፌዴራል ኮንግረስ ከወያኔ ኢህአዴግ ጋር በሰላማዊ መንገድ እታገላለሁ፣ ሀገሬ ገብቼ ከህዝብ ጋር ሆኜ እታገላለሁ የሚል ከወያኔ ኢህአዴግ ጋር ድርድር ማድረጉ ሁሉም የሚያውቀው ነው። እንደዚህ አይነት ድርድር ከሚያደርግ ድርጅት ጋር ደግሞ የጋርዮች ስራ እሰራለሁ ብሎ የኢትዮጵያ ህዝብ አርበኞች ግንባር ሳያውቁት መፈራረምን አድርገዋል። ሌላው ደግሞ በተጨማሪ ከዚህ ቀደም ላያስማማን የቻለ አንድ ግልጽ የሆነ ምንድን ነው፣ ወያኔ ኢህአዴግ እንደሚታወቀው ዘረኛ ነው፣ አጥፊ ነው፣ ገዳይ ነው። ህዝባችንን ለበርካታ አመታት እየገደለ እስካሁን ድረስ የቆየባቸው የራሱ የሆነ የተለያዩ ስትራቴጂዎች ያሉት ድርጅት ነው። እንደሚታወቀው በግልጽ የምናውቀው ነገሮች አሉ። ይህን ተከትሎ በግንቦት ሰባት ኮሚሽን ውስጥ ማስገደድ ወይም ማስወገድ የሚል መርህ አላቸው። በእኛ በኩል ማስወገድ የሚለውን እንደግፋለን። ማስገደድ የሚለውን ከቃሉ ጀምሮ አንፈልገውም። ምክንያቱም ማስገደድ የሚለው ከዚሁ ጨቋኙ ገዳውና እስካሁን ድረስ ሰወላው ስርዓት ጋር ተጥማምት ወይም አስገድዶ ተሞዳምዶ አብሮ ለመኖር የሚከፍት መንገድ የሚሰጥ አካሄድ ነው ብለን እናምናለን። ማስወገድ የሚለውን ግን ሁሉ በሙሉ ደግፈን እየተንቀሳቀስን እንገኛለን። ይህ ሆኖ ሳለ በሰራዊታችን በኩል የተለያዩ ጥያቄዎችን የሚያነሱ ሰዎችን ማስፈራራት ወይም እንደ ቀደምቱ እንደነገሌ እንዳትሆኑ በግልጽ መጥቀስ ይቻላል፣ እንደ ኮሎኔል ታደሰ እንዳትሆኑ የሚል አይነት አባባሎች፣ የተለያዩ ነገሮች ማስፈራራቶችን እዛው አካባቢ ባሉ ለወገኖቻችን ላይ እየተፈጸመ ይገኛል። በአርበኞች ግንቦት ሰባት ስም የሚያሰብም የተሰበሰበውን ገንዘብ በአግባቡ እዛ ላሉት ትራንስፓረንሲ ባለው መንገድ የደረሳቸው ወይም የተደረገላቸው ነገር በፍጹም የለም። እስካሁንም ያረጋገጥነው ነገር ይህንኑ ነው። በሌላ በኩል ደግሞ ያለ አርበኛው ወይም ድርጅቱ ፍቃድ ውጭ ብዙ ነገሮች በውጭ ሀገር ይደረጋሉ። የገንዘብ ስብሰባውም በግል መሰባሰቡም ያው እንደቀድሟቸው በግላቸው በድርጅታቸው እየተሰባሰቡ እንደሚገኝ ብዙ መረጃዎች አሉ። እኛን ሳይጨምሩ ወይም የድርጅቱን ከፍተኛ አመራር አካላት ሳያማክሩ ወይም ሳያማክሩ እንደዚህ አይነት ነገሮች በተደጋጋሚ ይገኛል። ይህንንም በአብዛኛው በመግለጫችን ላይ ጠቅሰነዋል። እና እነኚህ ነገሮች ባልተሳኩበት ወይም ባልተፋኑበት ሁኔታ ሂደት ብለን መቀጠል አንችል። እናም ደግሞ በቅርብ ጊዜ ወዲህ በተለያዩ ቦታዎች የሚደረጉ እንቅስቃሴዎች አሉ። ኢትዮጵያ ውስጥ እንደምታውቋቸው ማንኛውም ኢትዮጵያ ውስጥ የሚደረገው እንቅስቃሴ ሁሉን ያቀፈ ነው። ህብረተሰቡ በራሱ ጊዜ የሚያደርገው እንቅስቃሴ ነው እና በሰላማዊ መንገድ የሚታገሉ ሰዎችን በተለይ የተለያዩ ሰዎችን በእስር ላይ ያሉ የተከሰሱም የተገደሉ ሰዎች በአብዛኛው ለእነኚህ ነገሮች ሁሉ ትኩረት መስጠት የሚገባን እናውቃለን። እነኚህ ነገሮችን አብረን እንዳለንበት አብረን እኛም እንደተሳተፍንበት ተደርገው ለፕሮፓጋንዳ ፍጆታ ወይም ለፖለቲካ ፍጆታ የሚነገሩ ቅስቀሳዎች ወይም ውሸት የሆኑ እውነትነት ያልጨበጡ አካሄዶች በብዛት ይካሄዳሉ። እነኚህ መሆን እንደሌለባቸው በምንጠይቅበት ጊዜ በአግባቡ የሚያዳምጠን ወይም የሚሰማን የለም። ጭራሽ ገለልተኛ በማድረግና ሌሎች ስም በመለጠፍ ሂደት ላይ ነው ያሉት እና እንዲህ አይነት አካሄድ ኢትዮጵያን ዛሬ አይደለም ነገ አይደለም ሌላ 25 ዓመትም ነፃ እናወጣም በእንደዚህ አይነት አካሄድ። ስለዚህ እኛ ማድረግ ያለብን ወጥ የሆነ ቁርጥ ያለ አካሄድ እና በትክክልም የወያኔ ኢህአዴግ መንግስት መወገድ እንዳለበት አምነን በሰፊው ጉዳይ ላይ መወያየት እንደምንፈልግ የምንጠይቅበት ጊዜም ይህንንም ተቀባይነት ስላላገኘን እኛ የቀደምት ቀደም ሲል በኢትዮጵያ አርበኞች ግንባር የነበር ነው እና እንዲሁም የኢትዮጵያ ህዝብ አርበኞች ግንባር ሰራዊት ጋር በመነጋገር እና ሁኔታዎችን በማስተካከል በተመሳሳይ ሁኔታ እዛ ጥያቄ እንዲጠየቅ በተደጋጋሚ አድርገናል። ያም ጥያቄ ተጠይቋል። ሊሆን አልቻለም። ሊሆን ሳልቻለ ግንባሩ በቀጥታ ያወጡትን መግለጫ ይዘን እየተንቀሳቀስ እንገኛለን።
አይ መልካም። የልዩነት መቼም መሰረቱ የቆየ ከሆነ ይሄን በአጭር የቴሌፎን የቃለ መጠይቅ ጊዜ መዳሰስ በጣም ያስቸግራል። ዋና ዋናውን እንግዲህ እንተናካክታችኋል ይመስለኛል። ከዚሁ ጋር ግን አንድ ነገር ላንሳስት ይመስለኝ። ምክንያቱም ግንቦት 7 ብቻውን የቆመ ድርጅት አልነበረም። እናንተ ግንባርን በምትመሰረቱበት ጊዜ ወይንም ውህደት ቀደም ሲል ከባስታ ማሳውስ ከሆነ ከብዙ አመቶች በፊት ከነ ጀነራል ከማል ከልቹ ድርጅት ጋር ግንባር ፈጥር ያለው ብለው በሚኒስትር ድግስ ተካሂዷል። ቲፒዲኤም ጋር ልዩ እና በጠቅላላው ሻቢያ ከሚፈለፍላቸው ድርጅቶች ጋር የግንቦት 7 ብዙ ጥምረቶችን አድርጊያለሁ ብሏል። እናንተም የኢትዮጵያ ህዝብ አርበኞች ግንባር ይህንን ከግንቦት 7 ጋር የተደረገውን ውህደት ስትፈጽሙ ይሄ ድርጅት ግንቦት 7 ከነዚህ ድርጅቶች መለየት አለመለየቱን ማንም ኢትዮጵያ የሚያውቅ አይመስለኝም። አባላቶቹ ሊያውቁ ይችሉ ይሆናል። በፊት ነገር የለም እና ይህ ነገር ራሱም አጠያቂ ነውና ለዚህ ጉዳይ ምን ምክንያት ሰጣለ? ይሄ ስብስቦቹ በብሔርና በጎሳ የተደራጁ ጋር ተጣምሮ የቆየ ድርጅት ነው ግንቦት 7 አሁንም ከዛ ፈገፈጋ አይመስለኝም። እናንተ ደግሞ በኢትዮጵያ ውስጥ ባለው ያን ህዝብ አንድ ሀገር እንትን ላይ ረውት ዓለም ላይ ቆማችሁ ይመስለኛልና ይሄን አስተርቆ ለመሄድ የሚያስችል ነገር ምን ተገይቶ ነው ውህደቱስ እንትን ያለውና ይሄን እንደው ግልጽ እናርገው ካልን እና ታማኝነት ያለው ነገር ከተባለ በእውነቱ ይሄ ህብረትና ግንባር የሚባል ነገር ውህደት የሚባል ነገር በኢትዮጵያ ህዝብ ልቦና ውስጥ ገብቶ ተስፋ የሚሰጥ ነገር አይደለምና ከዚህ ጋር ተያይዞ ይሄ እነዚህ ነገሮች ሁሉ የሻቢያ እጅ ነበረበት የሚለው ላይ ይወስደናል ማለት ነውና ምን ያህል ነው እናንተ በዚህ ጉዳይ ላይ የሻቢያ ግፊት ነበረበት ወይ? የግንባሩ መፈጠር ውህደት መፈጠር ከዛም ደግሞ አሁንም ደግሞ መለያቱም ከተከሰት የሻቢያ እጅ አለበት? ሁለቱንም መመለሱ ተገቢ ይመስለኛል። እስቲና ጊዜ ካላችሁ ፈቃደኞች ከሆናችሁ አቶ ሰለሞን ከልጅምር።
አመሰግናለሁ። ይህን ጥያቄ ልክ ነው። አሁን ምንድን ነው ተፈርቶ የሚተው ጥያቄ የለም። አሁንም የኢትዮጵያ ህዝብ አርበኞች ግንባር እየሰራን ያለ ነው እና እየታገልን ያለ ነው ግልጽነት ባለው ሂደት የአርበኝነቱን ትግል ልናስተባብር የምንችልበት ሁኔታዎች መፈጠር አለባቸው ነው ምንለው። ቅድም እንደምወቁ ገበየው ለመናገር እንደሞከር ነው የተለያዩ ድርጅቶች እንታገራለን ካሉ የኤርትራ መንግስት ችግር ያለበት አይመስለኝም። ስለዚህ ከማልገልቹም ሲሄድ ኦፊስ ተሰጥቶት ተወሰኑ ሰዎች ይዞ ገብቷል። ቲፒዲኤም በተመለከተ ቲፒዲኤም የሚባለው ሀይል በተለያየ ዌብሳይት ላይም እንዳያቸው ነገር ግን ለዚህ ነው የኢትዮጵያ አርበኞች ግንባርም የኢትዮጵያን ህዝብ ነጻ አወጣለሁ በሚል በዛ ቦታ ላይ ማስተኛ አግኝቶ የሚንቀሳቀስበት ሁኔታ ነው ያለው። ስለዚህ ይህ ሁኔታ የኢትዮጵያ አርበኞች ግንባር ለነጻነት የሚታገል በተለያየ ሁሉ ጊዜዎች ከወያኔ ጋር የሚሰናነቅ ኃይል ነው። በዋነኛነት መስፈርትም ያሰፈረው መርህም ያሰፈረበት ምክንያት ለዚሁ ነው። እኩል መስዋዕትነት መክፈል ወያኔን እቃወማል የሚል ነገር ሳይሆን መምጣት ያለበት እኩል መስዋዕትነት መክፈል የሚለው ነው። ስለዚህ የኢትዮጵያ አርበኞች ግንባር ከከማል ገርሱም ጋር ሆነ ከቲፒዲኤም ጋር ህብረት ፈጠር ብሎ የተንቀሳቀሰበት ጊዜ የምናወቅት የለም። ግንቦት 7ን ስንመለከት በተለይ የፖለቲካ ፍጆታ የሚያገለግሉ ነገሮችን በሙሉ እንቅስቃሴዎችን በሙሉ የመጠቀምና የህዝብ ድጋፍ ለማግኘት ሲባል ብቻ ወይም ደግሞ ማስ የሆነ ነገር አለ ለማለት ብቻ በሚያስችል ሁኔታ ላይ በተደጋጋሚ ሲሰራ እናያለን። ከማል ገልቹ ጋራ ውህደትና ተፈጥሯል ተብሎ በጣም በሚያሳዝን ሁኔታ የኢትዮጵያ ሰንደቅ ዓላማ ዝቅ እያለ በግንቦት 7 ደጋፊዎች የኦነግ አርማ የኦነግ ሰንደቅ ዓላማ አይደለም አርማ ነው እየተባለ ኢትዮጵያዊነታችን ዝቅ እንድናደርግ የተደረገበት ሂደት ለዚህም ነው ይሄ አይነት ከታይ ሂደትም ነው ኢትዮጵያ ዘዋሮኞችን ግንባር በተለያየ ስልት በጁ ካስገባ በኋላ ኢትዮጵያ የሚባለው መጣ እንዲወድቅና አርበኞች ግንባር ባስ እንዲባል የተደረገው ልክ ቲፒኤልኤፍ በሚፈልገው መልኩ በዘር የተበታተፈ ኢትዮጵያን ለመገንባት ነው። ስለዚህ ነው እኛ ኢትዮጵያ ዘዋሮኞች ግንባር በጽናት የምንቃወመው ማለት ነው። ስለዚህ ከእነኛ ኃይሎች ጋር ይሰራል። ስለዚህ የኢትዮጵያ ዘዋሮኞች ግንባር የትግሉ ምንነት ስነ ስርዓት መናቅ ወገኖች ገና ከጅምሩ ቦሰባት የሚባለው ድርጅት የኢትዮጵያን ህዝብ ትግል ለማንገስ ፈቃደኛ አይደለም ነው። ቅድም ገበየው ወንድማችን እንደተናገረው ማስገደድ ወይም ማስወገድ ማስወገድ የሚለውን የኢትዮጵያ ህዝብን እንደው አንደበት ለመግዛት ብሎ ነው እንጂ ማስወገድ በሚል ለዚህም ነው እየተንጠረጠረ ሄዶ ከነሌንቹ ቦታ ጋር ውል አድርጎ ምክንያቱም ከህገ መንግስት ጋር የሚያጋጫቸው ችግር ስለነበረ ነው። ስለዚህ እኛ ኤርትራ ውስጥ የተለያዩ ኃይሎች ይገባሉ። እኛ ግን የቆምንለትና የተሰለፍንበትን አላማ እናቃለን። ስለዚህም መስፈርትና መርህ አቁመን የምንንቀሳቀስ ወገኖች ናት እና ቅድም የተደረጉ የተለያዩ ስትራቴጂዎች የራሳችንን ሰው ሁሉ ፖለቲሳይዝ በማድረግ እዛ አስመራ ድረስ እንዲሄዱ በማድረግና አርበኞች አመራር ላይ ያላችሁ እንድትወርዱ እንጠይቃለን ምክንያቱም ከግንቦት ሰባት ጋር ለመስራት ፈቃደኛ አይደላችሁም ብለው ይሄዱ ወገኖችም ነበሩ። ከዛው እንዲመለሱ የተደረገበትን ሂደት አስታውሳለሁ። ስለዚህ በጣም ውስብስብ ነው። በስተመጨረሻ የተደረገው ነገር የኢትዮጵያ አርበኞች ግንባር ደጋፊ እንደሌለው መስዋዕትነት ከፍሪካቸው ሜዳ ላይ ከቲፒኤልኤፍ ከወያኔ አርነት ጋር ሲፋለሙ እንዳልተጎተተ ምንም ደጋፊና እንደሌላቸው ባይተዋር በማስመሰል እናንተ ደጋፊም የላችሁ ስለዚህ በግንቦት ሰባት እጅ መዳፍ መውደቅ መቻል አለባችሁ ብሎ የተፈረደበት ኃይል ነው። ነገር ግን በዚህ በውጭም ያሉ ኢትዮጵያ ዘዋሮኞችን ግንባር ምንነት የሚያውቁ የቆሰሉ የደሙ ወገኖች ናቸው እስካሁን በዘቀጣይ ትግል ስንረዳ ያለ ነው። ስለዚህ ጉጉት ካሉ አርበኞች ግን በስነ ስርዓቱ ሁኔታውን በመገምገምና ለኢትዮጵያ የሚበጅ ነገር ባለመሰራቱ እነሱም ይርስ እንዲርስ እዛ ዘመን እንዲቆጥሩ ሳይሆን ለኢትዮጵያ ነጻነት የሚታገሉ መሆናቸው ነው መግለጫ ወጥቶ በአፋጣኝ አርበኞቻችን የቀድሞ አርበኞቻችን ሰብስበን ስራ ላይ አደረጃጀቱን ሁኔታ በተጠናከረ ሁኔታ አድርገን ስራ ላይ የዋለ ነገር ለማምጣት ርብርብ ያደረግነው መልሼ ከሆነ አቶ ተከላ አመሰግናለሁ።
አቶ ገበየው እንግዲህ ቢጨምርበት ካለ ትንሽ ሰዓታችንም እየገፋ ነው እና አንድ ለጥያቄዎች ይኖሩኛል ለዚህ ለተጨማሪ ካለ አቶ ገበየው።
እሺ በጣም አመሰግናለሁ። በመጀመሪያ ደረጃ አስተናጋጅ ሀገርን በምንመለከትበት ጊዜ በርካታ ነገሮች ወደ ህሊናችን ሊመጡ የሚገባቸው ነገሮች አሉ። ለምሳሌ ጅቡቲን ብንመለከት ጅቡቲ ውስጥ አንድ የጦር ቦታ ተገኝቶ ወይም ማፈልጠኛ ቦታ አግኝተን የኢትዮጵያ ህዝብ አርበኞች ግንባር እንደ ተቃዋሚ ልንንቀሳቀስ አንችልም። ሶማሊያን ብንመለከት ሶማሊያ በኩል እንቅስቃሴ እጅግ በጣም ሽብርተኞች የሚንቀሳቀሱበትና አግባብ ያለው ቦታ ላይሆን ስለሚችልና በዓለም አቀፍም ደረጃ ሊያስወቀሰን ስለሚችል በሶማሊያ በኩል እንቅስቃሴ ማድረግ አንችልም። ኬንያ ከኢትዮጵያ ጋር ያላት ግንኙነት እጅግ በጣም ከፍተኛ ነው። እዛም ሀገር ላይ ቦታ አግኝተን የኢትዮጵያ ህዝብ አርበኞች ግንባር እንደ ተቃዋሚ በዛ አካባቢ ሊንቀሳቀስ አይችልም። ሱዳንና ደቡብ ሱዳንን ብንመለከት ደቡብ ሱዳን በወያኔ የተፈጠረች ሀገር ነች ወይም በወያኔ ከሱዳን ተገንጥራ እንቅስቃሴ እንድታደርግ እገዛ ሲደረግላት የነበረ ሀገር ነች። ሱዳንም ለወያኔ ባለውለታ ሀገር በመሆን የቆየች ሀገርና እንደገና ደግሞ የወያኔ መንግስት ለሱዳን መሬት የሀገራችንን መሬት ቆርሶ የሰጠ ሀገር ስለሆነች በዛም አካባቢ እንቅስቃሴ ማድረግ አንችል። በአንድ ቦታ ብቻ ለእንቅስቃሴያችን ለጊዜው ልንሸሸግበት ወይም ልንማከርበት ሌላም ነገሮች ወደፊት የተሟሉም ያልተሟሉም ነገሮች ሊኖሩ ይችላሉ። ያንን እንቅስቃሴ ልናደርግ የምንችለው አሬና በተባለው በዚህ ኤርትራ መደር ብቻ ነው። ከዚህ ውጭ ሌላ አማራጭ የለም። ሌላውና ሁለተኛ አማራጫችን ኢትዮጵያ ውስጥ የሚደረገው እንቅስቃሴ ነው። ኢትዮጵያ ውስጥ በመግባት የምናደርጋቸው ወደፊት ሊደረጉ የታቀዱና የታሰቡ እንቅስቃሴዎች ናቸው። ከነኚህ አኳያ ልናያቸው የሚገቡ በርካታ ነገሮች አሉ።
ارگت وده حالا هیدن دگمو خودتون بمن نایبت کزه یکی از برمانیو چکن برمیلو برمیلو اکاید امید برمیل دمس بلو تزدو یلم یکی امیلو کال موتات علم بدولو یکی مستوات نواراتو تکرکتو نیزود ልዩነት የታዘም ነገር አለ ሁሉም የሚያቀው አካባቢ ያለው የሚያሰገር እንደገና ደግሞ ውህደትን ከኦኤልኤፍ ጋር ፈጽመው ከኦኤልኤፍ ጋር የነበራቸው ውህደት አፈርሰው እንደገና ከኢትዮጵያ ህዝብ አርበኞች ግንባር ጋር ያለውን ውህደት ቀጥለው ከዛም ቲፒቲኤምን ጨምረው ለመንቀሳቀስ በሚመሩበት ጊዜ ውህደቱ ከተፈጸመ ማግስት ኤርትራ ለቆ እንደሄደ ሁላችሁም የምታውቁት ነው። ለምን ለቀቀ እንዴት ለቀቀ ግልጽ የሚታወቁና ግለሰቡ በምን አይነት ሁኔታ አካባቢውን ለቆ እንዴት እንደለቀቀና ማን ከማን ጋር እንደተነጋገረ ሁሉ እኛ ሁሉ መረጃዎች አለ። እናቃቸው ነገሮች አሉ። አንዳንዶቹ እዚህ መድረክ ላይ አውጥተን ብንናገራቸው ለህብረተሰባችን የሚጠቅም ባለመሆኑ ወታደራዊ ጉዳዮችም ውስጡ ስላሉ መግለጽ የሌለብን ነገሮች በርካታ ስለሆኑ አልገለጽናቸውም እንጂ እጅግ በጣም ሰፊና በርካታ በጣም የሚያሳዝኑ ነገሮች እንዳሉ ልንገነዘብ ይገባል። የሚያስፈልገን ምንድን ነው? አሁን በህብረት መስራት ነው እንላለን። ሁልጊዜ የምናነሳው በህብረት መስራትን በጋራ መስራትን ነው። በጋራ ለመስራት ግን ተአማኒነት፣ ጥያቄነት በሌለበት ሁኔታ በጋራ መስራት አይቻልም። ሊሆን ይችላል
መልካም አይ እኔ እንኳን ባንዳንድ መልሶቻችሁ ላይ ተወሰኑ ጥያቄዎች ኖሩ ነበር ለከጊዜ ተበት ምክንያቱም አሁን የጎረቤት ሀገር ላይ መደራጀት የተጠቀሰው ሀገሮች ሆስታይል ሆኖናቸው ማባሉ ዛሬ ኢትዮጵያ ህዝብ ያን ሁሉ ጥሶ በራሱ አቅም በራሱ ጉልበት ደሙን ያፈሰሰ የታገለ ነውና ስለዚህ ይሄ የጎረቤት ሀገር የሚለው ኢትዮጵያዊውን ለክፍፍል አብቅቶታል። ይሄ ያሳሰት ምናልባት ለዘመናችን አገልግሎት ሰጣ አይመስለኝም። እስቲ ወደ ቀጣው ልሂድልን ሸጋገር። ምንድነው አንዱ ትልቁ ጉዳይ የውትድርና አቅምን ሲላንሳውን በዚህ አካባቢ በተናወየንበት አካባቢ የኢትዮጵያ ህዝብ አርበኞች ግንባር ቀደም ሲል በሰሜን ኢትዮጵያ በጎንደር እንደሚከሳቀስ የተለያዩ ዘገባዎች ሲሰጡ ቆይተዋል። መቼም ይሄን የሚክድ የለም። የአርበኞች ግንባርና ግንቦት 7 ሲመሰረትም ወይ አርበኞች ግንባር 7 ሲመሰረት እንግዲህ ግንቦት 7 የዲያስፖራውን እንቅስቃሴ በውጭ ሀገር በዲያስፖራው ስለያዘው ከመሬት ካለው ኃይል ጋር ለማቀናጀት ታስቦ እንደነበር መቼም ማንኛችንም ግምት ልናደርግ እንችላለን። እና አሁን መሬት ያለውን ሁኔታ ስናይ እንግዲህ ጦር አለ ብለን ስንት አመት ሙሉ ፕሮፓጋንዳ ስናዳመስ ስለሰማን የግንቦት 7 አርበኞች ወይንም የአርበኞች ግንቦት 7 ጦር ማን ነው የሚመራው? አሁን ጊዜ መሪው ማን ነው? አዛዡ ማን ነው? በተለይም ደግሞ የጥምረቱ መሪ ፕሮፌሰር ብርሃኑን በቅርብ ጊዜ ጦራችንን ከኤርትራ እንትን አሸጋግረናል ወደ ኢትዮጵያና አትጠይቁን በኢትዮጵያ በኤርትራ ውስጥ ያለ ጦርም ብለውን ነበርና የቱ ላይ ነው ወነቱ? ጦሩ በማን ይመራል ካለ አገር ውስጥ የአርበኞች ግንባር ነበር የሚባለው ድሮ ምናቀው በጥምረቱ ውስጥ የተዋሃደውን ጦር ማን ነው የሚመራው? እስቲ ይሄንን በበዛ ይበዛ ሁለታችሁም ሰዓት አይታችሁ በ5 ደቂቃ በ4 ደቂቃዎች ብትመልሱት
ባጭሩ ልገልጽ ልፈልጋለሁኝ። በአሁን ሰዓት የአርበኞች ግንቦት 7 ጦር የለም። የኢትዮጵያ ህዝብ አርበኞች ግንባር ነው። በፊትም ቢሆን ይመራ የነበረው በአርበኛ ማዕዛው ጌጡ ነው። አሁንም እየተመራ ያለው በአርበኛ ማዕዛው ጌጡ ነው። የአርበኞች ግንቦት 7 ተብሎ የነበረው ድርጅት ይመራ የነበረው በፊት ዶክተር ብርሃኑ ነጋ ነው። አሁን ዶክተር ብርሃኑ ነጋ ወደ አርበኞች ግንባር ወይም አሬና አካባቢ ሄዱ ካነጋገረ ከአምስቱ ወር በላይ አልፎታል። በአርበኞች ግንባር አካባቢ ቤንቶ ሀቅ ምስቱ ማወቅ አልፎታል ማለት ነው። እንዲያውትም ፍቃደኞች አለባቸው ተመለሱ። በሌላ በኩል አሁን ኩኝት መራ ያለው አርበኛ ማዕዛው ጌጡ።
ጥሩ። አቶ ሰለሞን የሚጨምርበት አለ?
አዎ፣ ከዚህ የተለየ ለማጠናከር ካልሆነ በስተቀር ከዚህ የተለየ ሀሳብ መሰጠው የለም። የኢትዮጵያ ህዝብ አርበኞች ግንባር አርበኞች ግንቦት 7 ከተባለበት ጊዜ ጀምሮ እኮ ቀደም ለመናገር እንደፈለግነው አንድ ነገር ያደረጉት ነገር የለም። የራሳቸውም ሰዎች አምጣናቸውም ያሉ ሰዎች የተበተኑበት ሂደት ነው ያለ። አርበኞቻችንም ለመደገፍም ለማጠናከርም ፍላጎት ያላቸው ኔምሊ በውጭ ሀገር ይሄንን ሪፕሬዘንት እናደርጋለን ከባሻገር አርበኞቻችን ተመሰረተ ተባለ እንጂ ስለ አርበኞች ግንቦት ሰባት የሚያቆም ነገር የለም። ስለዚህ ሊትራሊ ስም ብቻና ለውጭ ለፖለቲካ ፍጆታ እንዲሆናቸው ግንቦት ሰባት የተጠቀሙበት ነገር ነው እንጂ ስራ ላይ አልዋለም፣ አልተተገበረም። ነገር ግን የኢትዮጵያ ሕዝብ አርበኞች ግንባር ቁርጡ አውቆ ቆራጥ በሆኑ ኢትዮጵያ ናሽናሊስቶች የትግሉ ምንነት በሚያውቁ መስዋዕትነት ውስጥ ገብተው ደግሞ ከሚከፍሉ ወገኖች ጋር በመሆን ትግሉን አሁንም እየቀጠለና ከዙጋራ
ይጥቻለው
እያደረገ ነው። አመሰግናለሁ።
አይ ጥሩ። እንግዲህ ሰዓታችን የተቃረበ ነው። ያለችን ደቂቃዎች ምናልባት በዛ 6 7 ደቂቃ ይሆናል። አንድ ጥያቄ እንግዲህ ለማጠቃለያ ላቅርብና በመሰረቱ አሁን እንኳን በትግሉ ዙሪያ ምንዋራውን በጎረቤት ሀገር ምናሚለው ነገር መዘለን በአገር ውስጥ የሚደረገው ትግል ወሳኝ በመሆኑ አርበኛነት ያላቸው በእውነቱ ወደ ሀገር ቤት ተቀላቅለው ከህዝቡ ጋር በዚህ ወሳኝ በሆነ ትላይ ካላቸው ደግሞ ካላቸው ቆራጥነት አንፃር አመራሩን እየወሰዱ ኢትዮጵያን የማዳን የሉዓላዊነቷን የማስከበር ትግል ማድረግ ይኖርባቸዋል ብዬ ነው የማምነው። ማንንም ኢትዮጵያ በዚህ ጉዳይ ላይ ጥሩ በዛ ዙሪያ ነው። አንዱ ግን ትልቅ ነገር አለ። በአሁኑ ጊዜ ምንድነው በኢትዮጵያ መካከል ሁሉንም የሚናገረው እና መድረኮችን ያጣበበው ምንም ይሁን ምንም ተባብሮ መስራት ማንንም ከማንንም ጋር ተባብሮ ጠጠር ይወሩር ወያኔን አጥፋ ሁሉ ነገር ይደረግ የሚል ጥሪዎች አሉ እና ይህ ጉዳይ እንቆቅልሽ ይሆን ነው የመጣውና እናንተ በአሁኑ ጊዜ ልዩነትን አሁን ዛሬ ምንዋራውም ለምን ተለያያችሁ የሚለውን ነገር ነው መነሻ ያደረገው መንደርደሪያና ይህ መለያየትን ከህዝቡ ከመጣው ጥሪ አንፃር መለያየትን ለእናንተ ምን ይስማማችሁ እንደ ድርጅት አግባብነት ካለው ምን መደረግ አለበት ለወደፊቱ ይሄ ህብረት ይባለው መዳረሻው አላማው ያገር ማዳና ህዝብ አንዳገር የሚለው እንደ እናንተ ለማስከበር ውደት እስካልያዘ ድረስ ከንቱ የሆነ ህብረት እንደሆነ ከዚህ ሁኔታ ተምረን ለሌሎች ቹ ትምህርት መስጠው ነገር ምንድነው በመሰረቱ አሁን ችግሩ ያለው ማንንም ጥጥጥር ማን ድንጋይ ወሮ የሚለው ነገር ነውና ምናየው በመንገድ ላይ ምናየው መንገድ ላይ ግን የኢትዮጵያ ህዝብ ህልውና የሚያስከብር አይደለም የስልጣን ሽሚያ ነው እንደውም በህዝብ ንቀት ላይ የሚፈጸሙ ህብረቶች ይታያሉና እንግዲህ እናንተ እስቲ ከዚህ ከሄዳችሁበት ጉዞ አንፃር ጥምረት ይደረከ ተባለ ከነማን ጋር ተጣመራላችሁ ትግል ከተደረገ ደግሞ በምን መርሆ ላይ መሆን አለበት ላላችሁ
ምንድነው እዚህ ጋር የአንዳንድ በጣም ለሁላችንም ለኢትዮጵያውያን የሚጠቅሙ ነገሮች አሉ። የሚጠቅሙት ነገሮች ምንድነው? ምን ስራቸው ስራዎች ለኢትዮጵያ ህዝብ ክሊር ትራንስፓረንሲ በሆነ መንገድ ማሳወቅና እንቅስቃሴያችንን ግልጽ ማድረግ ለሁላችንም ይበጃል። ከዚህም ውስጥ ምንድነው የኢትዮጵያ ህዝብ አርበኞች ግንባር አንግቦ የተነሳው ዋናው አላማ ለኢትዮጵያ ህዝብ ለዛች ሀገር ለትናሉ አለምነት መከበር ለድንበሯ መከበር ለህዝቦቿ እኩልነት የሚሆነው ምንድነው ህዝባዊና የኢትዮጵያ ህዝብ አንድ አርኮ ወይም የኢትዮጵያ ህዝብ አክፎ ሊንቀሳቀስ የሚችል ስትራቴጂ መንደፍና መውጣት ነው። ይህንን ተከትሎ የሚመጣና ሁለንተናዊውን የራሱን ውስጣዊ ድርጅትም ሆነ ውጫዊ ድርጅቱን በግልጽ አሳውቆ የሚመጣ ጥሩ ባይሉ ያለው ድርጅት አሁንም ቢሆን ከኢትዮጵያ ህዝብ አርበኞች ግንባር ጋር ተዋህዶ መስራት ይችላል። ኢቭን ያሉትንም አመራሮች ቴክኦቨር አድርጎ አቅምና ችሎታው ካለው በተሻለ ሁኔታ የሚመራ ከሆነ ችግር የለም። ነገር ግን በጠለፋና ዝም ብሎ ለውቅና ወይም ለበላይነት ወይም ለመዋጥ የሚደረጉ ሂደቶችን አሁን እንደተቀመጠው አንቀጥም። ወደፊትም የኢትዮጵያ ህዝብ አርበኞች ግንባር አንድ አይነት አቋምና አንድ አይነት አመለካከት ያለው ህዝባዊ ትግል ማካሄድ ይችላል። ህዝባዊ የሆነ ትግል እያካሄድ ያለው በዚህም ሰርጥ አብረውት ሊሳተፉ የሚችሉ ድርጅቶችን በመነጋገር በመተማመንና ጥሩ የሆነ አንድ አድርጎ ሊገዛ የሚችል ህግ በማምጣት ለኢትዮጵያ አለኝታ ሊሆን ይፈልጋል። ይህም አላማው። አመሰግናለሁ።
ሰላም አቶ ሰለሞን፣ የምጨምርበት ካለ ሶስት አራት ደቂቃ።
እሺ፣ አመሰግናለሁ። እኔ በዚህ ላይ የምጨምረው ነገር ምንድን ነው፣ እንደ ኢትዮጵያ ህዝብ አርበኞች ግንባር አባል ውጭ ጉዳይ ተጠሪ፣ ይሄ የወታደራዊ ጉዳይ ኢዝ ቬሪ ሴንሲቲቭ ጉዳይ ነው። የትግል ጉዳይ ነው። ህዝባችን ደገፈውም አልደገፈውም በአብዛኛው የኢትዮጵያ ጉዳይ ያገባኛል የሚለው ወገናችን ተስፋ የሚያደርግበት ነው። ስለዚህ ህብረትና ውህደት አስፈላጊ ነው። አስፈላጊነቱን እናምናለን። ህብረቱ የተፈጠሩ ህብረቶች ፕራክቲካሊ ህዝብን የማያግዙ የማይደግፉ የትጥቁን ሂደት የማያራምዱ ከሆነ እንደው ህብረት ያስፈልጋል ብቻ በሚል ስም ለህብረተሰባችን የውሸት ፕሮፓጋንዳ ማድረግ ወንጀልም ነው። ምክንያቱም ተስፋ ያደረጉ ሰዎች ገና ለገና ይሄ ኃይል ይመጣልናል ብለው ያላግባብ መስዋዕትነት ሁሉ እንዲከፍሉ የሚደረግበት ነገር ነው። ስለዚህ ህብረት ከሆነ ቀጥተኛነት ያለው ተግባራዊ የሆነ የሚታይ ነገር መሆን መቻል አለበት እንጂ በዛ ህብረት ደባ ህብረት ተፈጥሯል ተብሎ ብቻ የሚቸበቸበት ጉዳይ ከሆነ የቲፒኤልኤፍን ጊዜ በማራዘምና ህዝቡ ራሱ ተነሳስተውን ቅድም እንዳልከው ታጥሎ ለነጻነት እንትን ካለ በኋላ ይሄን ስናደርግላችሁ ነበር ብሎ ለስልጣን ራስን ማቅረብ። ስለዚህ ያበጠው መፈንዳት አለበት በሚል ህዝብ እንዲያቀው የውጥ ነው እርምጃ ነው። ስለዚህ ህብረት ከሆነ ፕራክቲካል መሆን አለበት። አመሰግናለሁ።
እሺ እንግዲህ ጊዜያችንም እንግዲህ እንትን ያለ ነው። መጨረሻም ኳስታት መስጠት ይገባችሁ ነው በማጠቃለያ ግን የፕሮግራማችን ስርጭታችን መዝጊያ ደቂቃዎች ተቃረበ። በሌላ ጊዜ እንግዲህ አቶ ገበየሁ ደስታ የኢትዮጵያ ህዝብ አርበኞች ግንባር ህዝብ ግንኙነት ተጠሪ፣ እንደውም አቶ ሰለሞን ተፈራ የውጭ ጉዳይ የኢትዮጵያ ህዝብ አርበኞች ግንባር የውጭ ጉዳይ ተጠሪ ለሰጣችሁን ማብራሪያ በጣም እናመሰግናለን። በይበልጥ ልዩነቶች መነሻና እንትናቸው ምክንያቶቻቸው ሆነ ያስረዳችሁ መስለኛል። ሌላው በተረፈ በደረገጾች የተበተኑትን ማንበብና ማየት ይቻላል። እንግዲህ ምንመኛው መቼም አርበኞች በሰዋት እየከፈላችሁ ያላችሁት አርበኞች ያለን ከፍተኛ ማድነቆት መስጠት እንፈልጋለን። በሜዳው በዛች ሀገር ላይ በዚህ በጨካኝና በፋሽስት ወያኔ እየተሳደደና እየተደደነ የሚገደለውን ህዝብ ለመከላከል ኢትዮጵያን ከዚህ ወራሪ ኃይል ለማዳን የምታደርጓቸውን ተጋድሎች በጣም እናደንቃለን። ወይንም እንደጋፊ ነን ከጎኑነን ምን ድምጽ እናሰማነን እና ኢትዮጵያን የጎዳት ህዝቧን ወደ ከፍተኛ ጥቃት የዳረገውን ታላቁን ድክመታችንን በአርበኝነት ለመወጣት የምታደርጉትን ትግል ትበርቱንላለን። በሌላ ጊዜ እንግዲህ ተጨማሪ ማብራሪያዎች ካሉ ይሄንን ያነሳነው ጉዳይ ሌላ ተጠሪ ያለው ብሎ የሚቀርብ ካለ ምናልባት እንግዲህ ወነት ይውጣ ከተባለ ሌላ ሐሳብ ካለ ሁለታችን ማቅረብ ለማወያት እንችል ይሆናል። ለጊዜው ግን ኢትዮጵያዊ እንግዲህ ያገኘውን መልክትና መልስ ያገናዝባል ብለና እናምናለን። ጠናስትልኝ በዙን ላይ ያያለን። ሰላሙን ለሁላችንም
እናመሰግናለን። ሰላምታችንን
እሺ ደናውን
ደናውን
አድማጮቻችን የዛሬውን የመስከረም 8 2009 ዓ.ም ተመረጥ ወይንም የሴፕቴምበር 18 2016 ስርጭት ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ንጉሥ ታምራት፣ ተኮላ ወርቁና እኔ ሞርቁ ሞላ ነበርን። በቀጣዩ ሳምንት እስክንገናኝ በደህና ቆዩልን እያልን በዚሁ እንሰናበታለን። ቸር ይግጠመን። ድል ለኢትዮጵያ ሕዝብ። Oh,
ለፈለጉት ለፈለጉት